የዲደብሊው ዜና።
ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያ ዋና ዋናዎቹም ከዲሞክራቲክ ሪፐብሊክ ኮንጎ እና ኡጋንዳ በተጨማሪ 10 የአፍሪካ ሀገራት የኢቦላ ቫይረስ ርጭት እንደሚያሰጋቸው የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አስታወቀ። በዝርዝሩ ኢትዮጵያ ተካታለች። በመጪው ሰኞ ለሚጀምረው የሐጂ መንፈሳዊ ስነ ስርዓት ለመካፈል ከ1.5 ሚሊዮን በላይ ሐጃጆች ሳውዲ አረቢያ መግባታቸውን የሀገሪቱ ባለስልጣናት አስታወቁ። ዩናይትድ ስቴትስ በኢራን ላይ ዳግም ጦርነት የምታወጅ ከሆነ ብርቱ አጸፋዊ ምላሽ እንደምትሰጥ ኢራን አስጠነቀቀች። የኢራን ከፍተኛ ተደራዳሪ መሐመድ ባጋር በማህበራዊ ትስስር ገጻቸው እንዳሉት ባለፉት የተኩስ አቁም ጊዜያት ኢራን ወታደራዊ አቅሟን ይበልጥ ገንብታለች። በሰሜን ቻይና በመትገኝ የሻንጂ ግዛት በአንድ የከሰል ማዕድን ማውጫ ትላንት ባጋጠመ ፍንዳታ የሞቱ ሰዎች ቁጥር ቢያንስ 90 መድረሱን ተሰማም። በአደጋው 123 ሰራተኞች ላይም ጉዳት ደርሷል። ዩክሬን በሩሲያ ቁጥጥር ስር በመትገኘውና የቀድሞ ግዛቷ በነበረችው የሉጋንስክ ከተማ ፈጸመችው በተባለ የድሮን ጥቃት 18 ሰላማዊ ሰዎች ሲሞቱ 48 መቁሰላቸውን የአካባቢው የሩሲያ ገዢ አስታወቁ። የሩሲያው ፕሬዝደንት ቭላድሚር ፑቲን ጦራቸው አጸፋዊ የበቀል እርምጃ ለመውሰድ እንዲዘጋጅ አዟል። ዜና በዝርዝር። ከዲሞክራቲክ ሪፐብሊክ ኮንጎ እና ኡጋንዳ በተጨማሪ 10 የአፍሪካ ሀገራት የኢቦላ ቫይረስ ርጭት እንደሚያሰጋቸው የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አስታወቀም። በዝርዝሩ ኢትዮጵያ ተካታለች። የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት የበላይ ኃላፊ ዣን ኬሲያን ጠቅሶ የፈረንሳይ ዜና አገልግሎት ዛሬ እንደዘገበው የኢቦላ ስርጭት ስጋት አለባቸው ተብለው ከተዘረዘሩት 10 ተጨማሪ ሀገራት ውስጥ ኢትዮጵያ፣ ኬንያ፣ ደቡብ ሱዳን፣ ታንዛኒያና ዛምቢያ ይገኙባቸዋል። በሌላ ዜና ኡጋንዳ በዛሬው ዕለት በ3 አዳዲስ ሰዎች ላይ አዲስ የኢቦላ ቫይረስ መረጋገጡን አስታውቃለች። 3ቱ ተጠቂዎች ቫይረሱ ካለባቸው ሁማን ጋር ንክኪ የነበራቸው መሆኑ ታውቋል። የሀገሪቱ የጤና ባለስልጣናትን ጠቅሶ ሮይተርስ የዜና ምንጭ እንደዘገበው ከተያዙት ውስጥ አንዱ በቫይረሱ የተጠቀቱን ሲያመላልስ የነበረ የአምቡላንስ ሾፌር ሲሆን፣ ሌላኛው ደግሞ ህሙማኑን የሚረዳ የጤና ባለሙያ ነው። በኡጋንዳ የአሁኖቹን ጨምሮ ጠቅላላ በቫይረስ የተያዙ ሰዎች ቁጥር ወደ 5 ከፍ ብሏል። በኮንጎ ዲሞክራቲክ ሪፐብሊክ ያገረሸው የኢቦላ ቫይረስ በፍጥነት ወደ አጎራባች ሀገራት መዛመቱን ተከትሎ የዓለም ጤና ድርጅት የአስቸኳይ ጊዜ አዋጅ ማወጁ ይታወሳል። በኮንጎ እስካሁን ከ80 በላይ ሰዎች በቫይረሱ መያዛቸው ሲረጋገጥ፣ በቫይረሱ ተጠርጥረው ምርመራ እየተደረገባቸው የሚገኙት ደግሞ ወደ 750 ገደማ መድረሳቸው ይታወቃል። 177 ደግሞ በበሽታ ሕይወታቸው አልፏል ተብሎ ይታመናል። በመጪው ሰኞ ለሚጀምረው የሐጂ መንፈሳዊ ሥነ ሥርዓት ለመካፈል ከ1.5 ሚሊዮን በላይ ሐጃጆች ሳውዲ አረቢያ መግባታቸውን የሀገሪቱ ባለሥልጣናት አስታወቁም። በሚቀጥሉት 2 ቀናት የሚጎበኙትን ጨምሮ ከአምና ከተገኙት ሊበልጥ እንደሚችልም ተገልጿል። በኢራን የተከሰተውን ጦርነት ተከትሎ ዘንድሮ ወደ ሳውዲ አረቢያ ይገባሉ ተብሎ የነበረው የሐጂ የጸሎት ሥነ ሥርዓት ተካፋዮች ቁጥር ከአምናው ሊያንስ ይችላል ተብሎ የተጠበቀ ቢሆንም እስከ ዛሬ ባለው ጊዜ ውስጥ ከ1.5 ሚሊዮን በላይ ሰዎች ሳውዲ አረቢያ ገብቷል ተብሏል። እንደ ጎርጎሮሳውያን አቆጣጠር አምና በ2025 ለሐጅ ወደ ሳውዲ አረቢያ የገቡ ሙስሊሞች ቁጥር 1.6 ሚሊዮን በላይ የነበረ ሲሆን በሚቀጥሉት 2 ቀናት የሚገቡ ሲጨመርበት ከአምናው የበለጠ ቁጥር ሊመዘገብ እንደሚችል የሳውዲ አረቢያ የፓስፖርት ጉዳዮች ግብረ ኃይል መግለጹን የፈረንሳይ ዜና አገልግሎት ዘግቧል። እስራኤል በሰሜን ጋዛ ፈጸመችው በተባለ የአየር ጥቃት 5 ፍልስጤማውያን ፖሊሶች መገደላቸውን የጋዛ የሆስፒታል ምንጮች ገለጹ። ቁጥራቸው በውል ያልታወቀም ቆስሏል። የፈረንሳይ ዜና አገልግሎት እንደዘገበው እስራኤል በሰሜን ጋዛ በሚገኝ አልቱም በተባለ ቦታ በአንድ ፖሊስ ጣቢያ ላይ ፈጸመችው በተባለው ጥቃት 5 ፖሊሶች ሲሞቱ ቁጥራቸው በውል ያልታወቀ ደግሞ ቆስሏል። በሌላ ዜና እስራኤል በሊባኖስ በሂዝቦላ ይዞታዎች ላይ ልታካሄደው ላቀጠችው መጠነ ሰፊ ጥቃት የ10 መንደር ነዋሪዎች አካባቢያቸውን ለቀው እንዲወጡ አሳስባለች። የእስራኤል ጦር ቃል አቀባይ አቪቺ አድራኢ ሂዝቦላ የተኩስ አቁም ስምምነቱን በተደጋጋሚ በመጣሱ ምክንያት አስፈላጊ አጸፋዊ ምላሽ ለመስጠት ይቻል ዘንድ ነዋሪዎቹ ከመንደሮቹ በአስቸኳይ እንዲለቁ አሳስበዋል። ይህ ዶቼ ቬለ ነው። ዩናይትድ ስቴትስ በኢራን ላይ ዳግም ጦርነት የምታወጅ ከሆነ ብርቱ አጸፋዊ ምላሽ እንደምትሰጥ ኢራን አስጠነቀቀች። የኢራን ከፍተኛ ተደራዳሪ መሐመድ ባጋር በማህበራዊ ትስስር ገጻቸው እንዳሉት ባለፉት የተኩስ አቁም ጊዜያት ኢራን ወታደራዊ አቅማን ይበልጥ ገንብታለች። ዋና ተደራዳሪው መሐመድ ባጋር ይህን ያሉት የፓኪስታን አደራዳሪ ፊልድ ማርሻል አሲም ሙኒር ከአትላንት ጀምሮ በቴህራን ተገኝተው ከሀገሪቱ ባለስልጣናት ጋር ውይይት አካሄደው ዛሬ ከተመለሱ በኋላ ነው። ፊልድ ማርሻሉ ከቴህራን ባለስልጣናት ስላደረጉት ውይይትና ስለደረሱበት ስምምነት አሊያም ልዩነት እስካሁን የተገለጸ ነገር ባይኖርም የአሜሪካና የኢራን ባለስልጣናት በየፊናቸው እየሰጧቸው ያሉ መግለጫዎች ግን የድርድሩን ውጤታማነት ጥያቄ ውስጥ የሚያስገቡ ናቸው ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ ከተባበሩት መንግስታት ድርጅት አንቶኒዮ ግሬተሬስ ጋር ባደረጉት የስልክ ውይይት ምንም እንኳ በአሜሪካ በኩል ተደጋጋሚ ክህደትና ወታደራዊ ወረራዎች ቢደርስብንም ለጦርነቱ ሰላማዊ እልባት ለመስጠት በዲፕሎማሲ ጥረቶች እየተሳተፍን ነው ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ በበኩላቸው የፓኪስታን አደራዳሪ ፊልድ ማርሻል አሲም ሙኒር ጉብኝት የድርድር ሂደቱ ወሳኝ ደረጃ ደርሷል ማለት አይደለም ማለታቸውን የኢራን የመገናኛ ብዙሃን ዘግቧል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ በበኩላቸው ዛሬ እንደተናገሩት ዩናይትድ ስቴትስ እና ኢራን ዓለም አቀፍ የነዳጅ ግብይት የሚካሄድበት የሆርሙዝ ሰርጥ እንድትቆጣጠር አትፈቅድም ሲሉ ተደምጧል። በሰሜን ቻይና በመትገኝ የሻንዚ ግዛት በአንድ የከሰል ማዕድን ማውጫ አትላንት ባጋጠመ ፍንዳታ የሞቱ ሰዎች ቁጥር 90 መድረሱን ተሰማ። በአደጋው 123 ሰራተኞች ላይም ጉዳት ደርሷል። በሊዮሺን ማዕድን ቁፋሮ አደጋው በደረሰበት ወቅት 274 ሰራተኞች በማዕድን ማውጫ ጉድጓድ ውስጥ እንደነበሩ ሲሲቲቪ የተባለ የቻይና ቴሌቪዥን ዘግቧል። በአደጋው ጉዳት የደረሰባቸው 123 ሰራተኞች ወደ ሆስፒታል የተወሰዱ ሲሆን ከነዚሁ አራቱ በአስከፊ ሁኔታ ውስጥ እንደሚገኙ ታውቋል። የቻይናው ፕሬዚደንት ሺ ጂፒንግ የተጎዱትን ለመርዳት አስፈላጊውን ሁሉ እንደሚደረግ ጠቅሰው የአደጋው መንስኤ በአስቸኳይ እንዲጣራ አዟል። እንደ ጎርጎሳውያን አቆጣጠር በ2009 ዓ.ም ሃይሎን ጂያንግ በተባለች የሌላኛዋ የቻይና ግዛት በከሰል ማዕድን ማውጫ በደረሰ ተመሳሳይ ፍንዳታ 108 ሰዎች መሞታቸው ይታወሳል። ዩክሬን በሩሲያ ቁጥጥር ስር በሚገኘውና የቀድሞ ግዛቷ በነበረው ሉጋንስክ ከተማ ፈጸመችው በተባለ የድሮን ጥቃት 18 ሰላማዊ ሰዎች ሲሞቱ 48 መቁሰላቸውን የአካባቢው የሩሲያ ገዢ አስታወቁም። የሩሲያው ፕሬዚዳንት ቭላድሚር ፑቲን ጦራቸው አጸፋዊ የበቀል እርምጃ ለመውሰድ እንዲዘጋጅ አዘዋል። ሐሙስ ሌሊት ለአርባ አጥቢያ የተካሄደው የድሮን ጥቃት በኮሌጅ ተማሪዎች መኖሪያ ቤት ላይ ያነጣጠረ እንደሆነ የግዛቲቱ አስተዳዳሪ ሊዮኒድ ፓሽኪኒ መግለጻቸውን የፈረንሳይ ዜና አገልግሎት ዘግቧል። የሩሲያ የውጭ ጉዳይ ሚኒስቴር ባሰራጨው መግለጫ ደግሞ በድርጊቱ ፈጻሚዎች ላይ የማይቀር ከባድ ቅጣት ይደርስባቸዋል ሲል ዝቷል። በምዕራባዊ የዩክሬን ግዛት የምትገኘው ሉጋንስክ ዞን እንደ ጎርጎሳውያን አቆጣጠር በ2022 በሩሲያ ቁጥጥር ስር የዋለች ሲሆን በርካታ ጊዜያት በዩክሬን ድሮኖች ኢላማ መደረጓን መረጃዎች ያመለክታሉ። በተመሳሳይ ዜና የዩክሬን ድሮኖች ሌሊቱን ለዛሬ አጥቢያ በጥቁር ባህር ዳርቻ በምትገኘው ኖቫሮስክ ከተማ የሚገኘውን የነዳጅ መሠረተ ልማት ማውደማቸውን የአካባቢው አስተዳዳሪ ዛሬ መግለጻቸውን የጀርመን ዜና አገልግሎት ዘግቧል። በጥቃቱ ሁለት ሰዎች ቆስሏል ነው የተባለው። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ዛሬ በቴሌግራም ገጻቸው እንደገለጹት ደግሞ ድሮኖቻቸው ወደ ሩሲያ ግዛት 1700 ኪሎ ሜትሮችን ዘልቀው በመግባት በፐርም ግዛት የሚገኝ የኬሚካል ኢንዱስትሪ ማውደማቸውን ገልጸዋል። የኬሚካል ኢንዱስትሪው የጦር መሳሪያዎችን ለማምረት የሚያገለግል እንደነበረም ጠቅሷል። ይህ ዶቼ ቬለ ነው። አድማጮች ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። ከዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ በተጨማሪ 10 የአፍሪካ ሀገራት የኢቦላ ቫይረስ ስርጭት እንደሚያሰጋቸው የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አስታወቀ። በዝርዝሩ ኢትዮጵያ ተካታለች። ዩናይትድ ስቴትስ በኢራን ላይ ዳግም ጦርነት የምታወጅ ከሆነ ብርቱ አጸፋዊ ምላሽ እንደምትሰጥ ኢራን አስጠነቀቀች። ዜናው በዚሁ አበቃም።